ጸጋና ስራ ሚቹዋሊ ኤክስክሉሲቭ ይሆኑ አንዱ አንዱን አሶጋጅ ሳይሆን ያው ጸጋ ነው የሚያሰራ አሁን ቲቶ ይደረስክበት ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ወደ ስራ ሲሄድ ኤም ጸጋ ዳት ሴም ጸጋ ኃጢያተኝነትን ዓለማዊ ምኞትን እየካድን ተስፋችንን እንድንጠብቅ ያደርገናል ጸጋ ያሰራል እንጂ ጸጋ የሥራ ተቃራኒ አይደለም
አዳይ አሰልጣኝ ጸጋ ያድነናል ግን ደግሞ ለበጎ ሥራ ያሰለጥነናል ይሄንን ሰንጥቀን አንዱን ብቻ ይዞ መሮጥ ተገቢ ነገር አይደለም ፍጹም ማለት
ያዳነ ጸጋ ሚለቅም ጸጋ አይደለም እንዲ ንክት አርጎ የሚሄድ አይነትም ነገር አይደለም ሊኖር ከኛ ጋር ሊሆን አቅምና ጉልበት ሊሰጠን አብሮን የሚሆን ጸጋ እንደሆነ ማሰብ ይቻላል። እንዴ ስጋ ለጌታ ነው አለ። ስጋ ለጌታ ነው። ስለዚህ በስጋቹ ጌታን አክብሩ ብሎ ነው ምዕራፍ 6 ነው ሉሲ ዘጋውና የናንተ እኮ አይደለም ስጋ በመንፈስ ቅዱስ ማደሪያ ነው በዋጋ የተገዛችሁ ናችሁ እናንተ ብሎ መመላለስ እንዴት እንዳለባችሁ ሉሲ ያነሳ እና ያለን ጳውሎስ ራሱ አሳዳጅ ሆኖ ሳኦል ሆኖ ማለት ነው ሐዋርያ ሥራ ምዕራፍ 9 ለጌታ ሲገለጥለት በጣም የሚያስገርመኝ ጥያቄ ነው ሁለት ጥያቄ ነው የጠየቀው እነ ጴጥሮስን ነው የሚያሳድደው ከመዛሙርቱን ነው ግን ታሳድደኛለህ የሚል ድምጽ የመጣው ከጎን አይደለም ከላይ ነው የመጣውና የሚያስደነግጥ ነው ለምንድን ነው የምታሳድደኛለና እንዴ ወደዚህ ያሳደድኩ ድምጽ ደግሞ ከላይ ይመጣል እንዴ ብሎ ማን አንተ አሁን ሚሳደዱ ዞር ብሎ ቢያናገሩት ምናልባት ኖርማል ነው ምንም ሌላም ጊዜ የሚያጋጥም ማን አለ እኔ የምታሳድደኝ ኢየሱስ ነኝ ሲለው እንግዲህ አንተ ከሆንክ ብዙ ጥያቄ አለኝ እንድታረግልኝ የምፈልገው ነገር አለ እንደዚህ እንደዚህ ብሎ ሲጠይቃና ይሁን አንተ ምን እንዳረክ ትፈልጋለህ ከዚህ በኋላ አድሜ ከሰጠኸኝ እዚህ ጋር ካልገደልከኝ ኑር ካልከኝ ስትንፋሴን ካልወሰድ ካቆየኸኝ ምንም እኔ አሁን ብቆይ ሌላ ምንም መኘው ማስበው ነገር የለም አንተ በእኔ መስራት የምትፈልገው ነገር አለ ነው ያለው ይገርም ጥያቄ ነው የጠየቀው በርግጥ ወዲያው ለሷል ነገረውም ለሱ የተገለጠ ጌታ ቀጥቶ ላላና ያተገልጦ ያው አግኘው አገልግለው አብርሃም አሳልፍ ብሎ ስለ ስሜ ስንት መከራ ሊቀበል እንዳለ ነው ያመለክተዋል ይሄን ሰው በአሕዛብ ፊት በነገስታት ፊት በእስራኤል ልጆች ፊት ስሜን ተሸክሞ ይቆማል ብሎ ሁሉ እንደ ተባለውም ምዕራፍ 9 ቁጥር 15 ላይ ህይወቱን ስናየው ጳውሎስ የተሰጠ ህይወት ነው የኖረው ከዛ በኋላና ይሄ የተገለጠልን ጌታ እንደው አድኛለሁ በቃ እንደፈለኩን ሚል አይደለም እንደው መጨረሻ ላይ በማቴዎስ ወንጌል ምዕራፍ 11 ላይ በጣም የሚታወቅ ጥቅስ ነው አንዳንድ ጊዜ ኮንፈረንሶች ምናምን ሲዘጋጁ በትልቅ ባነር የሚጻፍ ጥቅስ ይመስለኛል ምዕራፍ 11 ቁጥር 28 እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑን የማሳርፋችኋለሁ ሚለው ቃል እኔ ነኝ የማሳርፋችሁ በቃ ይሄ ነጻ ስጦታ ነው ደክሞሃል ኃጢአት አጉብጦሃል ዘንገዳግዶሃል የዘላለም ህይወትን ስታስብ የት እንደምትሄድ አታውቅም ተጨንቀሃል ና ደክሞሃል አዎ ደክሞኛል ና ላሳርፍህ ተብለን ተጋብዘን ስንመጣ ያሳርፈናል ብለን ስንመጣ ግን ቀጥሎ ያለው ቃል ቀንበሬን በላያችሁ ተሸከሙ ሲል እናያለን እንዴ ሸክም ከብዶኝ ነው የመጣሁት ብዬ የመጣሁትን ሰው ምን አይነት ግብዣ ነው ሲጋብዘ የነበረው ኢየሱስ ሁሉም ያስብል ነው ግን ወረድ ብሎ ደግሞ የቀንበሯን ባህሪ ይናገራል ቀንበሯ ልዝብ ናት አትከረክርም የሸክሟንም ባህሪ ይናገራል ቀሊል ናት ደግሞ የራሱንም ባህሪ ይናገራል እኔ የዋህ በልቤም ትሁት ነኝ ማለት ዲክታተር ጌታ አይደለሁም ማሰው ማይችለውን ነገር ላዩ ላይ ጭኜ ተንገዳግዶ ሲወድቅ ዝምል አይደለሁኝም ቀንበር በሬ ቀንበር ከተጫነበት ሰዓት ጀምሮ የጌታውን ፈቃድ እንጂ የራሱን ፈቃድ ማድረግ አይችልም አበቃለት በቃ ቀንበር ውስጥ ይገባ ማለት ነው ጌታም ደካሞች ኑ ብሎ ሲጋብዘንና ወደሱ ስንመጣ ቀንበራችንን ሰብሮና ሸክማችንን ገለል አድርጎ የዘላለም ህይወት የማግኛው መንገድ እርግጠኛ አድርጎን በል እንደፈለግኩን ሌላ አይደለም የጠራን ልክ እንደዚሁ አሁንም በሸክም ያለ ዓለም ስለሆነ ያለው ገና ሸክማቸው ያልተንከባለላቸው ብዙዎች ስላሉ ቀንበሬን ባንተ ላይ ልጫን ምንዋል ፈቃዴን ባንተ ላድርግ ሌሎችንም ደግሞ ከጨለማ ልጥራ ብሎ ለዚህ ነው የደቀ መዝሙርነት ጥሪ ነው የተጠራ ነውና በጸጋደኝ ያለው ብሎ የጌታን ትዛዛት የጌታን ፈቃድ ሳያደርጉ ለመኖር መጣጣር በጣም አሳሳቢ ነው የሚሆነው ግን ሁሉ ጊዜም እንደውም እንዳቋመም ሲያዝ ችግር የለውም ተብሎ እንዳቋመም ሲያዝ ግን በጸጋ መዳኑ ራሱ ጥያቄ ውስጥ ይገባል። ከያዳነ ጸጋ የሚለቅ ጸጋ አይደለም የሚያኖር ጸጋ ነው የሚለውን ሐሳብ ለማት
ዮሐንስም በኃጢአት ጸንቶ አይቀጥልም ነው የሚለው በመልእክታቱ እኮ ከእግዚአብሔር የተወለደ will not continue in sinning ድካም አለ ኃጢአት አለ ግን እንደ የኑሮ ዘይቤ ይዞ አይቀጥልም ነው የሚለው እና እኔ ኤፌሶንም ላይ ምዕራፍ 2 ቁጥር 10 ይሄንን ነው የሚነግረን ከመጀመሪያ የተፈጠረንበትን የእግዚአብሔርን ሥራ ለመስራት ነው እንደገና በክርስቶስ መልካሙን ሥራ ለመስራት እንደገና በክርስቶስ ወለደን ይላል። አሁን ከጽድቅ ጋር ያያያስከው እኔ ሰሞኑን ሳሰላስል አንዱ ኢቭን በእኛም አገር ቋንቋ የጽድቅ ሥራ ከችግኝ ጋር ተያይዞ ስላለ ሳሰላስለው ደስ አለኝ። በጣም መጽሐፍ ቅዱሳዊ ነው እና ችግኝ ስንተክል የጸደቀና ያልጸደቀ ነው ቋንቋው ራሱ ምን ተጠቃ ቃሉ ሄዶ ችግኝ ጋር ገብቷል። የጸደቀውንም ታውቀዋል ያልጸደቀው ነው አውቶማቲክም ነው ባንድ በኩል እና የክርስቲያን የጸደቀ ክርስቲያንም በሰራው በፍሬው በልምላሜው በቀጠሉ ነው መታቀው ያልጸደቀውም ልክ እንዲያው ባለ እንዲያው ባለ ማለት ነውና ጥያቄውን የጸደቀ ሰውም ያነሳዋል ብዬ እንደ ላይፍ ስታይል ያነሳዋል ብዬ የጸደቀ ሰው የጽድቅ ናፍቆቱ ይጨምራል እንጂ የመስራት ናፍቆቱ ይጨምራል። ባይሳካለትም ሁሉ ጊዜ ግን ፍላጎቱ ይጨምራል እንጂ መስራት አይጠበቅብኝም የሚል ዘር ውስጡ አለ ብዬ አላምን። ውስጣችን ያለው ዘር የሚያሰራ ለሥራ የሚያነሳሳ የእግዚአብሔርን የጽድቅ ሥራ በሕይወታችን ለመኖርና ለመስራት የሚያነሳሳ ነው ብዬ አምናለሁኝና በጣም ከመዳን ጋር የተያያዘ ነው ማለታችን ነው። አሁን ሳስቀምጠው ይሄ አምን ሥራ የጽድቅ ሥራ ከመዳን ጋር የተያያዘ ነው። የዳኑ ይሰራሉ በሥራቸውም ይታወቃሉ። ሮሜም ላይ እኮ ቅዱስ ጳውሎስ አሁን ምዕራፍ 2 ላይ በበጎ ሥራ የሚጸኑ ነው የዘላለም ሕይወትና ክብር መጽናት መኖር ከድነት ጋር የተያዘ የተቆራኘ ነው የሚል ነው። እዚህ ላይ አንድ ሐሳብ ብንጨምርበት
ምናልባት ነው አንድ እንዲሁ ፈተና ላይ የሚጥለን ባርነት ይመስለናል። ስራ ሲባል ባርነት እሱ ነው አሁን አንዱ ጭንቃችን። በቃ ባርነት ውስጥ ገባሁኝ እንዴ እኔ ነፃ የወጣው ሰው ነኝ ምን አሁን ቀደም አንተ ይሄ ቀንበር መጫን የሚለውን አነሳ ጌታችን ቀንበር ከአንድ ቀንበር አንስቶ ሌላ ቀንበር ላይ እንደገና ባርነት ነው ይመስለኝ ግን አይደለም። እውነት ለመናገር እንዲያውም እውነት ለመናገር ነፃነቱን ትርጉም መስጠቱ ነው ጌታ ቀንበሬን ተሸከሙ ሲል ነፃ ወጥቻለሁ ብዬ ሳዛጋ እንዳልኖር ነው በመስመር እንድገባ ቀንበሬ የሰጠኝ እንጂ ለማስጨነቅ አይደለም። ከመነሻው የጌታችን ትእዛዝ አስጨናቂ አይደለም አይደሉም ከባዶች አይደሉም ትእዛዞቹ ይላል ዮሐንስም። ይሄ የባርነትና የአርነት ስሜት ገላትያ ላይ አለ። የሚያስገርመው ነው አሁን ገላትያ የአርነት ስብከት አይደለም ቅድም እንደተነጋገርነው ሰዎች በሌላ ነገር እንድናለን ብለው የሚያርጉትን ጥረት የሚያስቆም ትምርት ነው። ግን ምን ይላል ምዕራፍ 5 ላይ ወንድሞች ሆይ ይላል ቁጥር 13 ላይ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ይልና ያይዞ ብቻ አርነታችሁ ወይም ነጻነታችሁ ለስጋ ምክንያትን አይስጥ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ ህግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህ እንደራስህ ውደድ የሚል ነው። ይሄ ንግግር በጣም የሚያስገርም ነው። ህግን ነው የሚያመጣው እኮ ቅድም ህግን አባረረው ጳውሎስ ብለን የተናገርነውን ገላትያ ላይ ያመጣዋል በሌላ አነጋገር ሰመራይዝ አድርጎ ህግ ሁሉ በአንድ ቃል ይፈጸማል ባልንጀራህ እንደራስህ ውደድ እና አርነታችሁ ለስጋ ለኃጢአት ሰበብ አይሁን። በብዙ ቦታ አሁን ሰበብ ሆኗል በእውነት በክርስቶስ አርነት የወጣው ሰው ነኝ ምንም እንዳትጭንብኝ ብሎ ሰው ይፈልገውን ለማድረግ እንደ ፈቃድ እንደ ላይሰንስ ይጠቀምበታል። ግን አይስጥ ሰበብ ለዚህ በኋላ ዘርዝሮ እንዳውም የስጋን ምኞት ከቶ አትፈጽሙም ብሎ የስጋ ስራዎች ብሎ ባህሪያትን ድርጊትን ነው የሚገልጸው የመንፈስ ፍሬዎች ብሎ በኋላ የሚያነሳው በዚሁ በገላትያ 5 ላይ። ስለዚህ ስራን የሚቃወም በጎ ምግባርን የሚቃወም ጽድቅን የሚቃወም ድህነት የለም። ይልቁን እሱን የሚያጸና ነው ያለው ማለት ነው።
ከነ ጳውሎስ በሮሜ 8 ላይ ያስገርመኛል በክርስቶስ ኢየሱስ ላይ ኩነኔ የለባቸውም ብሎ እዳ አለብን ይላል ወደታች። እንግዲህ ሌላው በዚህ በ ጸጋና መልካም ምግባር እምነትና መልካም ስራን በተመለከተ በቤተክርስቲያን ውስጥ አንድ በጣም እየተለመደ ያለ ቃል እርግጥ የኖረ ቃል ቢሆንም ግን ከጊዜ ወደ ጊዜ በእኛ ማገር ባሉ አብያተ ክርስቲያናትና ክርስቲያኖች ዘንድ በጣም እየመጣ ያለ አንዱ ቃል ይሄ አንዳንድ ሰዎች መልካም ስራን ከሊጋሊዝም በእንግሊዝኛ ከህገኛነት ከወግ ጋር የማያያዝ ነገር በጣም አለ እና ቅድስናን አስተሳሰብ በጽድቅና በቅድስና እንኖር የሚሉ ነገሮች ሲመጡ አይ ይሄ ሊጋሊዝም ነው ይሄ ህገኛነት ነው የሚሉ አስተሳሰቦች አሉ። በርግጥ ሊጋሊዝም በዚህ በድነትና መልካም ምግባር ዲስከሽን ውስጥ ያለ ነገር ነው። ቀደምም ጋላቲያን ስላነሳን በተቃራኒው ደግሞ ህግ አልባ የሆነ ደግሞ አስተሳሰብ አንቲኖሚያኒዝም ይባል ደግሞ እንዳለ እናውቃለን። እና ምንድነው እንትኑን አይ ቲንክ ይሄ አጥሮን ማበጀታችን ጥሩ ነው በያስባሉ አስተሳሰቡ ምን እንደሆነ መንገራችን ጥሩ ነው በያስባሉ ምክንያቱም ብዙ ሰዎች ግራ ሲጋቡ አያቸዋሉ። እና አይ ይሄ ሊጋሊዝም ነው ሊጋሊስቲክ ነህ ማለት ነው በሚል መልካም ስራን ዲስካሬጅ ማድረግ ነገር አለ። ምንድነው ሊጋሊዝም ህገኛ አስተሳሰብ ነው ያለው ለማለት አንድን ሰው ምን ሲሆን ነው መልካም ስራን ከምን አንጻር ሲያቀርበው ከምን አንጻር አፕሮች ሲያደርገው ነው ይሄንን ትንሽ ብናብራራው ብዙ ግራ የተጋቡ ሰዎችን ነጻ ያወጣል ብዬ አስባለሁኝና አንዳንድ ሰዎችም ይሄ የመልካም ስራን ነገር ፕሮሞት ማረግ ከሚቆጠቡት ከዚህ አንጻርም ነው በጣም ሊጋሊስቲክም ላለመሆን በሚል ብዙ ነጻነት ያሉኑ ነጻነቶች አሉ በቤተክርስቲያን በዚህ ጊዜ ቀንበር የሆኑ ግን ነጻነት ምንላቸው ነገሮች በጣም በስተዋልና ምንድነው ህገኛነት የሚለውን ትንሽ بنሄድበት
እንደዚህ እናደርግ ግን ሁለት ነገር ይመጣልኛል። አንዱ በቀጥታ ከዚህ ከድህነት ጋር የተያዘ አይደለም ግን ከመንፈሳዊ ስጦታዎች ጋር በተያያዘ ሐዋርያው ጳውሎስ ለቆሮንቶስ ምዕመናን የተናገረው አንዱ ስኖ የሚያሳይ ነገር እዚያ ላይ የመቼ መጽሐፍ ቅዱስ ኡነተኛ ሚዛንን በጣም ይደግፋል በሚዛን መኖርን በልክ መኖርን ይደግፋል። እዚያ ላይ አሁን በቆሮንቶስ ምዕመናን ነጻነታቸውን ገደብ አልባ አረጉት ነጻነታቸውን ከመጠቅም ይልቅ የሚጎዳ አረጉት በተለይ በመንፈስ ቅዱስ ጦታ አጠቃቀም ዙሪያ ከዚህ የተነሳ ሁከት ጩኸት ረብሻ በቤተክርስቲያን በማህበር ላይ ተፈጠረና ይሄን በሚመለከት በጻፋቸው መልእክቶቹ ላይ በተለይ ምዕራፍ 14 ላይ ምንድነው ሐዋርያው ጳውሎስ ሊለው የሚፈልገው ልክ ነው ይሄ ነጻነት አለ ነጻነቱን ማፈን አንችልም መንፈስ ቅዱስ እንደሰጣችሁ መጠን ነው የምትሄዱት ይልና ነገር ግን ስለ ወንድሞች መጠንቀቅ እንደሚያስፈልግ ስለ እህቶች መጠንቀቅ እንደሚያስፈልግ ስለ ማህበሩ መጠቀቅ እንደሚያስፈልግ ሲናገር ሁሉ ለማነጽ ይሁን የሚል መሰረታዊ መርህ ያመጣል። ለማነጽ ይሁን ለመጥቀም ይሁን ለማጎልበት ይሁን እንጂ ለማፍረስ አይሁን ነጻነት አፍራሽ አይሁን ነጻነት ገንቢ ይሁን ብሎ ይልና ይሄን መርህ ደግሞ በጣም እንትን የሚመሰርተው በእግዚአብሔር ባህሪ ላይ ነው። እግዚአብሔር የሰላም አምላክ ነው እንጂ የሁከት አይደለም ብሎ ይላል። ይሄም ያሳየው ምንድነው እግዚአብሔር ሰዎች እንዲጠቀሙ ይፈልጋል ሰዎች የሚጠቀሙት ግን በሁከት አይደለም በስርዓት ውስጥ እና በነጻነት ውስጥ ነው። ነጻነትና ስርዓትን ለምን ታፋታላችሁ ለምን ታጣላላችሁ? በእግዚአብሔር ዘንድ ተጠብቀው ያሉ ባህሪያት ናቸው። እግዚአብሔር ሙሉ ነጻነት ያለው አምላክ ነው። ለምን እንታረጋለ ለምን እናታረግ የሚባል አምላክ አይደለም በፈቃዱ የሚሰራ አምላክ ነው። ይሁን እንጂ ደግሞ በስርዓት የሚሰራ አምላክ ነው። ፍጥረትን ተቀላላ ይሄን ጽንፈ ዓለም በጣም በተጠነቀቀ ስርዓት የሚመራ አምላክ ነው። የው እንደምናቀው የፕላኔቶቹ አዟዟር በየምህዋራቸው ላይ ሳይዛነፉ ርቀታቸውን ጠብቀው መሄዳቸው እግዚአብሔር ስርዓትን የሚወድ በስርዓት የሚደሰት ህይወትን በስርዓት የምትለመልም እንደሆነች በጣም ግልጥ ነውና ይሄ አስተሳሰብ እዚህም ውስጥ ይገባል ብያምናለሁ እኔ። በህግን በሚመለከት የጽድቅ ስራ በሚመለከት ስናየው ህግ በባህሪው ምን አደጋ አለው? በጣም ስናከረው ቅድም አንተ ያልከውን ሊጋሊዝም ወይም ደግሞ ህገኛነት ብንለው ለጊዜ ወይም ህግ አክራሪነትም ካልነው እንደሱ አይነት ስሜት የማምጣት ዝንባሌ አለው። ሰዎች ይዙና በጣም ሲያከሩ ይሄ እንዴት ነው የሚገለጸው በቤተ ክርስቲያን ስንል ጌታችን በጣም ፍንጭ ሰጥቶናል። ለምን በዚያ በሱ ዘመን የነበሩ የቤተ ክህነት ወይም ደግሞ የምኩራብ አለቆች ነበሩ፣ ፈሪሳውያን ነበሩ፣ የህግ መምህራን ነበሩ። እነሱን ብዙ የወቀሰው ግብዞች እያለ የወቀሰበት አወቃቀስ የሚያሳየው ሊጋሊስቲክ በመሆናቸው ምክንያት ነው። እኔ አሁን አንድ ጥቅስ ብቻ ለማንበብ ፈልጋለሁ። ለምሳሌ ማቴዎስ ወንጌል ምዕራፍ 23 ላይ ቁጥር 23 ላይ እንዲህ ይላል፣ ከ23 ጀምሮ እስከ 24 ላንብበው እስቲ። እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከንስላል ከከሙንም አስራት ስለምታወጡ ፍርድንና ምህረትን ታማኝነትንም በሕግ ያለውን ዋና ነገር ስለምትተው ወዮላችሁ። ሌላውን ሳትተው ይህን ልታደርጉ ይገባችሁ ነበር። እናንተ ውሮች መሪዎች ትንኝን የምታጠሩ ግመልን የምትውጡ ብሎ ይላል። ይህ ንግግር የሚያሳየው ሊጋሊዝምን ነው። እውነት ለመናገር እነዚህ ፈሪሳውያን በሕግ የተጻፈውን ያውቃሉ። አስራት ለእግዚአብሔር ቤት ማስገባት እንደሚያስፈልግ ያውቃሉ። ከዚህ የተነሳ አስራት መክፈላቸውን የዞሩ ይጠይቃሉ። እንደምገምተው አሁን በዚህ ላይ እንደማየው ምእመናንን እንግዲህ ምናልባት አንዱ ፈሪሳዊ አንዲት ሴት ቤት ሄዶ አስራት ከፍለሻል ብሎ የሚጠይቃት አይነት ነው የሚመስለኝ። እኔ አስራት አዎ እንዴ አላዘነፍኩም ምትል ይመስለኛል እኔ ታማኝ አይሁድ። ግን በኋላ ዞር ብሎ አየለ ጓሮሽን አይቻለሁ፣ እንስላል አይቻለሁ፣ የበቀለ ጤና አዳምም አይቻለሁ፣ ከእሱስ አስራት አውጥተሻል ብሎ የሚል ነው የሚመስለኝ። እንግዲህ ምን ማለት ነው? በጣም ትንንሽ ነገሮች ናቸው። ከከሙን ከእንስላል ከጤና አዳም አስራት ካልወጣ ብሎ የሚወተውቱ ሰዎች ናቸው እነዚህ ሰዎች። በጣም ያስደነቀኝ ጌታችን ይሄንን አትበሉ አላለም። በቀጥታ ከጤና አዳም አስራት አይውጣ አላለም። ምርቱ ጤና አዳም ከሆነ ግን ምን ነው የሚለው ያለ የህግን ዋና ነገር ትተዋላችሁ። ትኩረታችሁ ዋናው ላይ መሆኑ ቀርቶ ጥቃቅን ዝርዝሮች ላይ ይሆንና በዝርዝሮቹ ምክንያት ፈራጆች ትሆናላችሁ። ሰውን እንደዚህ አትሁኑ ነው ባጭሩ። ይሄ ግብዝነት ነው። ዋና ነገር አለ፣ የበለጠ ነገር አለ ብሎ ይላል። የበለጠውን ነገር ሲናገር እዛ ላይ ፍትህና ፍርድ፣ እሱን እየዳጣችሁ ግን ከእንስላል አስራት ስለመውጣቱ የምትጨነቁ ከሆነ እውርነት ነው። ይሄ ግመልን የምትውጡ ትንኝን እያጠራችሁ ብሎ ይላል። እና እኔ የሊጋሊዝም እንትኑ አስተሳሰቡ ይሄ ነው ብዬ ነው የማስበው። ዋናው ነገር ላይ አስፈላጊው ነገር ላይ ሳይሆን ትኩረቱ ጥቃቅን ዝርዝሮች ላይ ይሆናል። ከዚህ የተነሳ ፈራጅነት ግብዝነትም አብሮት ተከትሎ ይመጣል ብዬ አስባለሁ። እና ብዙ ጊዜ ሊጋሊስቲክ ሰዎች ግብዞች ናቸው። የተያይዞ ያለ ነገር ነው የሚሄደው። እና በቤተ ክርስቲያንም ይሄ ነገር አሁን ሊከሰት ይችላል። በየቦታው የሚታይ ነው በተለያየ አቅጣጫ። እና ከዚህ መቆጠብ መዳን አለብን። ይህ ማለት ግን ጸረ ሕግ መሆን ማለት ግን አይደለም። ጌታችን እዚህ ላይ እንዳሳየው እያረጋችሁ እሱን ግን ትኩረታችሁ ግን ለዋናው ነገር መሆን አለበት የሚል እንደሆነ ነው የማየው ማለት ነው።
አብረሽም ጨምረዋለ በዚህ ላይ
ልክ አንጋሽ ንጉሴ እንደተናገረው በማቴዎስ 23ም ላይ ጌታ ኢየሱስ ክርስቶስ የነቀፈው ይሄንን ነበር። እና በዋና ባህሪያቸው ይሄ ስለነበረ ያው ግብዝ የሚለው ሀሳብ የእውነተኛ ማንነቱ ሌላ ነው፣ ግን ሌሎች ፊት ሲቀርብ ደግሞ ሌላ ሆኖ ነው የሚቀርበው። እና አንድ አይነት ማንነት ይኑራችሁ የሚል ነገር ሁሉ እንዳለ ያሳያል። እና ሌጋሊስቲክ መሆን ወደ ፈራጅነት እንደሚያመጣ ከሚያሳዩ የመጽሐፍ ቅዱስ ክፍሎች አንዱ ሮሜ 14 ይመስለኛል። የሮሜ ቤተ ክርስቲያን አባላት ከአሕዛብነት ወደ ጌታ የመጡ ደግሞ ከአይሁድነት ወደ ጌታ የመጡ የሁለቱ ጥምር ነውና፣ እንግዲህ ሁለቱም ወደ ቤተ ክርስቲያን ሲመጡ ወደ ጌታ ሲመጡ የነበራቸው የኋላ ታሪክ አለ እና ዞሮ ዞሮ ይስባቸዋል ያ የኋላ ታሪክ። ልክ ነው ብለው ይዘውት የነበሩትን ልምምድ አሁንም በቤተክርስቲያን ከሆኑ በኋላ የነሱ አይነት ልብምር ከሌላቸውም ሰዎች ጋር እንኳን ሲኖሩ የነሱን ለማስከበር ነው የሚጣጣሩት። አንኳር ነገር ሆኖ አይደለም ቃሽ ንጉሴ እንዳነሳው ዋና ነገር ሆኖ አይደለም እና አለመገባት ተፈጥሮ እንደነበረ ሰምቶ ጳውሎስ አንድ ምራፍ ሙሉ እንደውም ወደ ምራፍ 15ም ይሻገራል። ያንን ሁሉ ክፍል ፈጅቶ የጻፈው ለምንድነው? ነገሩ ዝም ከተባለ ሌላ ችግር ሊያመጣ ስለሚችል ነውና። ስለዚህ እንዴት ነው አድሬስ ያደረገው ምራፍ 14 ላይ ብለን ስንመለከት የሮሜን ቤተክርስቲያን ኬዝ የሁለቱንም ሰምቷል። እነዛ አይሁድ የነበሩት የመብል ህግ ተሰጥቷቸው ስለነበረ ድሮ ይሄኛው ይበላል ይሄኛው ይበላል ብለው ለጌታ ነው ያንን የሚያደርጉት እና አንበላም ብለው የሚተውት ነገር አለ። ከአዛብነት ወደ ጌታ የመጡት ደግሞ ይሄ የምግብ ስርዓት አልተሰጣቸውም የሰንበትም ስርዓት አልተሰጣቸውም ቀን ሁሉ አንድ ነው ለነሱ። ነዛኛዎቹ ደግሞ ለጌታ የተለየ ቀን አለ ብለው ያስቡ ስለነበር ያንኑ ቀጥለውታል። አንድ ቤተክርስቲያን ውስጥ ያሉት ሁለቱም ጌታን ነው የሚያምኑት። አንድ ጌታ ነው ጌታቸው፣ አንድ ተስፋ ነው ተስፋቸው፣ አንድ መንፈስ ነው የተጠጡት። ግን ደግሞ አለመግባባት እስኪፈጠር ድረስ ቤተክርስቲያኒቱ ውስጥ ያ ነገር ተፈጥሮ ነው። እና እንዴት ነው የፈታው በየስመለከት በጣም ትልቅ ትምህርት የሚሰጥ አፈታት ነው። ቀለል አድርጎ ነው የፈታትና እነሱ እንዳከበዱት አይደለም ነገሩን ያየው። ምንድን ነው የሚለው? ያም እኮ ይሄ በላ ላይ በላ የሚለው ሐሳብ ለጌታ ብሎ ነው እኮ ያልበላውም፣ የበላውም ደግሞ ለጌታ ብሎ ነው የበላው። ቀን ደግሞ ይለያል ብሎ ለጌታ የተለየ ቀን አለ ብሎም ቀን ያከበረውም እሱም ለጌታ ነው ለሌላ አይደለም። አይ ቀን ሁሉ አንድ ነው ባዩም ደግሞ እሱም ለጌታ ነው ያደረገው። እና ሁለቱንም ሁለታችሁም ለጌታ ብላችሁ ነው እና ያደረጋችሁት ሁለታችሁንም ጌታ ተቀብሏችኋል አለ። እና ምንድን ነው የቀረው ሲባል እናንተ ናችሁ መቀበበል የቀራችሁ ነው ያለው። በጣም ትልቅ ትምህርት ይመስለኛል አሁን በዚህም ዘመን ራሱ ለቤተ ክርስቲያን አንዳንድ ያላግባቡን ነገሮች እውነት ላለማግባባት አቅም ኖሯቸው ነበር ወይ ያን ያህል አንኳር ናቸው ወይ ተብሎ እንኳን ሲታሰብ አይደሉም። የኛ ልምድ ስለተጣሰ ሊሆን ይችላል ረጅም ጊዜ ያዝነው አንዳንድ ልምምዶቻችን። ምን ግን መጽሐፍ ቅዱሳዊ እውነታው ሲታይ ግን ምናልባት መጽሐፍ ቅዱሱ ለማይደግፋቸው ሁሉ ሊሆን ይችላል። ግን ብዙ አመስል አስቆጠሩ ስለያዝናቸው አንዳንድ ልምምዶቻችን ይሄማ አብሮ ካልተደረገ በቃ አልስማማ ማብሬም አልሆንም እስክንል ድረስ የሚያደርሱን አንዳንድ አስተሳሰቦች አሉና ሮሜ 14 ትልቅ ሌጋሊስቲክ አስተሳሰብ እንዴት ቤተክርስቲያኑስ ችግር ፈጥሮ እንደነበረ ግን ጳውሎስ እንደዛ እንዴት እንደፈታው ተቀባበሉ በቃ እናንተ እንደውም እግዚአብሔር መንግስት መብልና መጠጥ አይደለችም በመንፈስ ቅዱስ የሆነ ደስታ ሰላምና ጽድቅ ነው እንጂ ይሄን በልተህ ይሄን ጠጥተህ ይሄን ትተህ ምን ባባልበት አይነት ቤት ውስጥ አይደለም የገባ ነው። እና ኢየሱስ ይዟት የመጣት መንግስት እንዲህ አይነት መንግስት አይደለችም ብሎ ሁሉ ሲያስተዋውቅ እና ያለንና ይታያል። እንግዲህ ህገኛነት ይታያል።
እንደው አንድ ምሳሌ ባምሮ ይመጣ አሁን ለምሳሌ አልባሳት ማለት በልብሰ ተክህኖ በሚመለከት እንደዚህ ዝም ብለን ስናስብ በጉባኤ ጊዜ በትምህርት ጊዜ በዝማሬ ጊዜ የሚለበሱ አልባሳት እንደሚመለከት ልዩ ልዩ አስተሳሰቦች አቋሞች እንዳሉ የታወቀ ነው። አንዳንድ ጊዜ በጣም ካከረርን ቅድም እንዳልከው ጋክራሪዎች ወይም ህገኞች መሆን እንችላለን። ልል ይሆን ደሞ እንደሆነ ከመጠን በላይ ልል ይሆን እንደሆነ ደሞ ከመስመር ለመውጣት በር ልንከፍት እንችላለን። ጥንቃቄ በጣም የሚፈልጉ ነገሮች ናቸው ብያስባለሁኝ። ይሄ ነጻነትና ጥንቃቄ በእጃችን ቢኖር ጥሩ ነው ብዬ ነው ማስብ። ለምሳሌ እኔ አንድ ጊዜ ለማስተማር ተጠራሁ አንድ ቦታ እና ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመጡ ምእመናን ነበሩ እዚያ መሀከል። ከሌሎችም ቦታዎች የመጡ ነበሩና ድብልቅ ነበርን። ከዚህ የተነሳ እኔ እንግዲህ እንደለመድሁት ኮትና ሱሪ ለብሼ ልቆም ነው ላስተምር የፈለግኩት። ግን በኋላ እዚያ የነበሩ ሰዎች በኢትዮጵያ ኦርቶዶክስ ቤተክርስቲያን ልማድ ሲቆም ቢያንስ እንግዲህ እንደው ልብሰ ተክህኖ ከሌለ ነጠላም አጣፍቶ ቢሆን መቆም ይገባል አውና ነጠላ ልበሳሉኝ። እና ተገቢ ነገር እንደሆነ ገባኝ። በእውነት እንቅፋት መሆን የለብኝም ይሄ ምንም አይነት የሚያመጣው ነገር ስለሌለ በጎ ነገር ስለሆነ እና ነጠላ ሰጡኝ፣ ነጠላ አጣፋሁኝ እና ቃለ እግዚአብሔር አካፈልኩኝ። ይሄ እንግዲህ ባጭሩ ምን ለማለት ነው እንትኑ አለያዘኝም አይ እኛ ዘንድ ነጠላ አይለበስም የሚል አጉል ደምብ አክባሪነት አላያዘኝ። ስለዚህ በነጻነት ይላደርግ ቻልኩኝ። ሌላ ቦታ አንድ ምሳሌ እንደዚህ ልስጣችሁ። ቆሜ እንደዚህ አስተምር ነበር። እሱ ደግሞ በወንጌላውያን ቤተክርስቲያን ውስጥ ነው። ቆሜ ሳስተምር ለካኔ ልብ አላልኩትም። ቆሜ ይሄን መጽሐፍ እንደዚህ ይዋለው እንደዚህ ይየረበረ ማስተምሮ እንዲቀለኝ ብዬ ነው እንዲሚተጣጣፍ። በኋላ ይሄን ትክብሎ ሚያ አንድ ሰው ነበር እና ትምርቱ ካለቀ በኋላ እፈልጋለሁ አለኝ። ምን ይሁን ጥያቄው ይቅ ተጋልኩኝና ናና አፈልጋለሁ አለ። ቢሮ ያጠገብ ስለነበረ ይሄድና ቁጭ አለን። ከዛ ትምርት ጥሩ ነው አለኝ። ያስተማርከው ጥሩ ነው እግዚአብሔር ይባርክ በእውነቱ አለኝ። ግን መጽሐፉን ያስክበት አያያዝ ግን እንዴት ነበር አለኝ። እንዴት ነበር ያስኩት? እንዴ አርገ ነው ጨምድደህ ያስከው አለኝ። በኋላ ለካ የሱን ትኩረት አናጥቧል ከትምርቱ ላይ ጉዳት እንደሆነ ገባኝ። በኋላ ብዙ አላለኝም እሱ ትንሽ ቃል ለተናገረው ስማ መጽሐፍ ቅዱስ የሚሳመበት ሀገር እንደሆነ አጣቀም ወይ አለኝ። ሲለኝ አውነት ግን ነው አልኩኝ። እውነት ግን ነው ሁለተኛ እንደዚህ አይነት እንዲያውም እንዳልይዝ ደረቁን ለሚያዝ ሁሉ ጥረት ሳረግ ነበርና ምን ለማለት ነው አንዳንድ ነገሮቻችንን እንደ ሁኔታው እንዳግባቡ መያዝ ይገባናል። ቅድም ወንድማችን እንደተናገረው አብርሃም ዋና ነገር አንኳር የሚባለው ነገር ላይ ነው መሟገትም ያለብን መቆምም ያለብን።
እኔ በዚህ በአንደኛ ቆሮንቶስ 7 አከባቢ እንደዚህ ያሉ ምዕራፍ 6 አከባቢ ያሉ የነጻነት እንትኖች ነጻ አይደለንም ወይ የሚሉ አሳሰቦችን በማይበት ጊዜ አሁን እንዳላችሁት ማለት ነው የሊጋሊስቲክ አፕሮች አንዱ ጥቃቅን ነገሮች ላይ ጥቃቅኖቹን ትልልቅ ያረጋል ትልልቆቹን ችላ ይላል የሚል ነው። ሌላው አንድ መገለጫው ትንሽ ረዳኝ ጎርደን ፊ የተባሉ አዲስ ኪዳን ሊቅ ምን ይላል ዲፋይን ለማድረግ ሲሞክሩ የህግ አልባ የሆነውንም አስተሳሰብ ህገኛ የሆነውንም አስተሳሰብና የክርስቲያን ወንጌል የት እንዳለ ለማሳየት ሲሞክሩ የሚገልጹበት አገላለጽ ምንድነው በጣም ረርቶኛል። እንደ ብዙ ሳስብ ከዚህ ፊት አንደኛ ቆሮንቶስ ምናምን እንደዚህ ሳስተምር አንዱ እሳቸው እንግዲህ ትልቁ ነገር መሆንና ማድረግ የሚባሉ ነገሮች ናቸው። መሆን to become እና ደግሞ ማድረግ አለ to do። ሊጋሊዝም ምን ያረጋል ይላሉ to do-ን ያስቀድማል ማድረግን ያስቀድማል። ይሄንን ብታደርግ you become እንዲህ ትሆናል
ብሎ ያዟዙረዋል።
አዎ በቃ ግርዘት እነኚህ ቀድም የጠቀስናቸው ስራዎችን በማድረግ ትጸድቃል የጽድቅ ስራን ታገኛል። እና ማድረግን ከመሆን በፊት ነው የሚያመጣው ይላሉ። ያኛው ደግሞ ህግ አልባ የሆነው ነገር ማድረግ የሚል እንደውም የለውም ማድረግን ወርውሮ በመጣል ነው በቃ ይሁብካ ነው ትኩረት በቃ አንተ ሆነሃል ነው። ምንም አይነት የማድረግ ነገሮች ጋራ አይስማማ የለም በአካባቢው። እሳቸው ምን ያለው ዘ ክርስቲያን ጎስፕል መሆንን ነው የሚያስቀድም ስለሆንክ አድርግ።